ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። እናስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 16 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ መስከረም 16 ቀን 663 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ባሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ ሐተታዎችን በድጋሚ እናቀርባለን። በመጨረሻም መሳለሚያ የጎፈር አለንጋና ክቡር ህሊና በሚል ርዕስ የቀረበውንና የኢሕአፓ ሰማዕታትን ታሪክ ባጭሩ የሚገልጸውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ፍካሬ ዜና።
የኦነግና የኦዴፓ አንድነትና ልዩነት ሊጋለጥ የግድ ነው ተባለም። የሀገራችንን ፖለቲካ በጥረውና አንጠርጥረው በሚያውቁም ኦህዴድ ወይም በቅርቡ የማጭበርበሪያ ስያሜው ኦዴፓም የኦነግ ሌላኛው መጠሪያው እንደሆነ ፈርጠም ብለው ሲያስረዱም ይደመጣል። በዚህ ወቅት ሁለት ክፍላት ሀገራት ትግራይና ወለጋ ከቁጥጥር ውጭ እንዲወጡ በኦዴፓ ቁንጮች ግፊት እየተደረገ እንደሆነ ጋድ ለመሆኑ አያጠራጥርም እየተባለም ይገኛል። ደምቢዶሎ የተጠለፉና ደብዛቸው የጠፋው ልጃገረዶች ጉዳይን የኦዴፓ ቁንጮች ያዳፍኑት በዘረኝነት የተነባ ጫማ ስር የተደፉ ከርሳ ማድርባዎች አፈር ሲያለብሱት በወለጋ የተዘረፉ ባንኮች ጉዳይ እንዲዳፈን መደረጉም በቤንሻንጉል የጉምዝ ነጻ አውጪ ከሚባለው ቡድን ጋር ተሰልፎ የሰው ልጆች ባሰቃቂ ሁኔታ የሚገድለው ዘረኛ ኦዴፓ ወይም በነባር ፍያሜው ኦነግ ሲሆን ባህረር የስመጥሩን ያድዋ አርበኛ የራስ መኮንንን ሐውልት ያስፈረሰ ባህረርጌ ባርሲ በሻሸመኔ በባሌ ወዘተ በንጹሃን ደም የተነከረው ኦነግ ኦዴፓ ለመሆኑ ለሰከንድ መጠራጠር በሀገር ክደት ሊያስጠይቅ እንደሚገባም ብዙዎች በርግጠኝነት ያስረዳሉ። በአጣዬ በካራ ቆሬ ወዘተ በተደጋጋሚ በደረሱ ጥቃቶች የቀይ መስቀል አውቶሞቢሎችና የገለሰብ አይሲዙ የጭነት መኪናዎች በጥይትና በስንቅ አቀባይነት ተሰማርተው የነበረበት ጥቃት ተልኮስኩሶ እንዲቀር መደረጉም የጥቃቱ ፈጻሚና አስፈጻሚ ወዴፓ የተባለው መንግስታዊ አሸባሪ ቡድን ለመሆኑ ቅንጣት አያጠራጥርም የሚለው የበርካቶች አስተያየት መሆኑንም መገንዘብ ተችሏል። በወለጋ ባሳለፍነው ሳምንት የአማራ ተወላጆችን የማጽዳት ዘመቻ የሚል ስያሜ የተሰጠው አረመኔያዊ ጭፍጨፋ መካሄዱም አገዛዙ ከኦነግ ተዋጊ ቡድን ጋር የደም ዋንጫ ባጋጨ በሳምንት ጊዜ መሆኑ የኦነግና ወዴፓ ልዩነት የአንድ ሳንቲም ሁለት ገጾች መሆናቸው እንጂ ሌላ ፍጹም ሊሆን አይችልም የሚለው ፖለቲካ አዋቂዎችን የሚያስማማ መሆኑም ታውቋል። በኦነግ ወዴፓ በሚስጥር ከተያዘ ጥብቅ መረጃ መረዳት የተቻለው ቀጣዩ የጥፋትና የሽብር ዘመቻ በጎጃም የማድረግ እቅድ መሆኑም ታውቋል። የፖለቲካ አዋቂዎች የተለያዩ የአማራ አርበኞች በሚስጥር አንድነታቸውን በማጠናከር ከአገዛዙ ቀንበር ራሳቸውን ነጻ ማውጣት ይገባቸዋል የሚለው የበርካቶች አስተያየት መሆኑም ይነገራል። የወያኔ መረጃ ምንጮች እስካልተቆራረጡ በአማራ ላይ የሚሰነዘረው ግፍ መገታቱ አጠያቂ መሆኑ ተነገረም። የፋሽስት ወያኔ ስትንፋሱና የመረጃ ምንጩ ራስ ወዴፓ የተባለው ዘረኛ አገዛዝ መሆኑን ብዙዎችም ያስረዳሉ። በሰሜን ወሎ ወያኔ ፈጸመው ጭፍጨፋም ከማይካድራ ከአፋር ከመቀሌ እጅግ የከፋና የጨከነ መሆኑ እየተሰማም ነው። የ9 አመት የ14 አመት ህፃናቶችን በወላጆቻቸው ፊት መድፈር፣ ሁለት ባልና ሚስቶችን በስቅላት መግደል፣ ጎጆችን ማቃጠል፣ ጎተራ ማቃጠልና መዝረፍ፣ ከብቶችን አርዶ መብላት፣ የተረፉትን በጥይት እየመቱ መግደል፣ ኢማሞችንና ካህናትን በተለይ ያሳደዱ መግደል፣ ወጣቶችን ያፈኑ ወደ ትግራይ ማጋዝ ፋሽስታዊ ድርጊት ሊወገዝ በሚገባው መጠን አለመወገዙም የሀገራችን ፖለቲካ በጎሳና በአድርባይነት እየተደፈረ ማበዱን የሚያሳይ መሆኑ በስፋት ይነገራል። በዚህ ፋሽስታዊ ጭፍጨፋና መንደር ማውደም ከወያኔ እኩል ኦዴፓም ተጠያቂ መሆኑ ሊታወቅ ይገባዋል የሚለው በርካቶችን የሚያስማማ መሆኑም ታውቋል። የሀገር ነፍሰ ገዳዮችን በፍትህ ስም አስቀምጦ መቀለፍ ፍትህን በቁሙ መቅበር መሆኑ ተነገረም። መታሰራቸው የተነገረው የወያኔ ቁንጮዎች በቅምጥል ሁኔታ መያዛቸውና ለመዝናናት ቀንም ሌትም ከእስር ቤት ውጪ እንደሚወሰዱ ከእስር ቤት ምንጮች ከተገኘው መረጃ መገንዘብ ተችሏል። ክንፈ ለተባለው ወሮ በላ ላይ እስካሁን ፍርድ አለመሰጠቱ የዘገየ ፍትህ እንደቀረ ይቆጠራል ለሚለው ጉልህ ማስረጃ እንደሆነም ይነገራል። በሜቴክስም የሀገሪቱን ሀብትና ገንዘብ መዝረፉ የአደባባይ ሚስጥር ሆኖ ሳለም የፍርዱ መዘግየት በነጻ እንዲለቀቅ በር ለማስከፈት ሊሆን እንደሚችል በርካቶች ያስረዳሉ። ዘረኛው ፋሽስት ወሮበላና ሴሰኛ የሆነው ስብሃት ነጋንና ጀሌዎቹ ላይ እስከዛሬ ፍርድ አለመሰጠቱ ተከሳሾቹና ዳኞቹ በተመሳሳይ የህዝብ ደም በማፍሰስ የሀገርን ሀብትና ንብረት በመዝረፍ ጾታዊ ጥቃት በመፈጸምና በማስፈጸም የሚከሰሱ ሲሆን እስካሁን በአንዱ ወንጀላቸው እንኳን ሳይፈረድባቸው መክሮሙ ኦዴፓ የወያኔ ምርት መሆኑን ያሳያል የሚለው የበርካቶች አስተያየት መሆኑ በስፋት ይነገራል። በሙስና ሊጠየቁ የሚገባቸው እንደ አየር መንገዱ ሌባ ተወልደ የመሰሉም በዝምታ እየታለፉ መሆናቸው ማነጋጋሪ ነው። ተወልደ ቢጠፈነክ ከአባዱላና ከሌሎች የአየር መንገዱ የቦርድ አባላት ጋር የደረሱት ስር ዝርፊያ መጋለጥ አደጋ ስለሚገጥመው የአየር መንገዱን ዘራፊ ከነ ሌብነት ክርፋሱ መቀጠሉን በርካቶችን እያስቆጣ መሆኑ ታውቋል። ከዚህ በመነሳት ፍትህ በኢትዮጵያ ምድር መራር መሆኑም እየተነገረ ነው። የኑሮ ውድነቱና የብርግሽበት ለከት ማጣት አገዛዙ የውድቀቱ አፋፍ ላይ መድረሱን አመላካች ነው ተባለም። ዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍል እንጀራና ዳቦ መብላት ስለሚሳነው ጥራጥሬ፣ ሽምብራና ባቄላም አይነተኛ ምግብ የነበሩ በአሁን ወቅት የአንድ ኪሎ ሽምብራና ባቄላ ዋጋ ከ50 ብር በላይ በማሻቀቡም በረሃብ የሚሰቃዩ ሰዎች ብዛት እየጨመረ መሆኑን ለማወቅ ተችሏል። አብዛኛው ወጣት ስራ አጥ በሆነበት ሀገር በእንቅርት ላይ ጆሮ ደግፍ እንዲሉም የእህል፣ የጥራጥሬ፣ የአትክልትና የፍራፍሬ ዋጋ እጅግ በሚያስደነግጥ ዋጋ ጭማሪ እየተደረገባቸው መሆኑን ለህዝባዊ አመጽ መንገድ በር ከፋች መሆኑን በርካቶች ሲያስረዱም ተደምጠዋል። አንድ ደረቅ እንጀራ ከ10 ብር እስከ 15 ብር ሲሸጥ በጣም አነስተኛው እንጀራ በሽሮ ወጥ ከ40 እስከ 100 ብር እየተሸጠ መሆኑ በቀን አንድ ጉርሻ ማግኘት እንኳን አስቸጋሪ መሆኑም ይነገራል። በጣም ትንሹ ዳቦ ከ5 ብር እስከ 10 ብር እየተሸጠ እንደ 1966ቱ ህዝብን ለአመጽ ካነሳሱ ህዝባዊ መፈክሮች አንዱ የሆነው ዳቦ ለተራበ መፈክር በቅርቡ በአደባባዮች ማስተጋባቱ አይቀርም እየተባለም ይገኛል።
የማክሰኞ መስከረም 11 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የሽምቀጣፊ ሲለፈልፍ ጣፊ ኢትዮጵያ የጣሊያን ሆነች ብሎ በሮማ ፒያሳ ቬኒዚያ የባረቀውን የጣሊያኑን ፋሽስት ሙሶሎኒን ያስታውሳል። እንደ ጣሊያኑ ፋሽስት የራስ ማፍቀርና የጉራ በሽታ የሚጠናወተው ኮሎኔል ለተራበ ህዝብ የሚያቀርበው ሜንጫ፣ ጨፍጨፋና ኩንታል ውሸት ነው። ከወላጁ ወያኔ ተማረውን ነው ነጭ ሸቱ። አገርን ለወያኔ ጥቃት አጋልጦ እመኑኝ ወያኔ ከመቀሌ እያፈገፈገ ነው ይለናል። ማንም ኢትዮጵያዊ በአሁኑ ጊዜ እንደተረዳው ለወያኔ አጋር የሆነችው አሜሪካ ብቻ ሳትሆን በዋና ደረጃ ኮሎኔሉና ዘረኛ ጭፍሮቹ ናቸው። የሳተላይት መረጃ ሳይሆን በቀን ተቀን የሜዳና የዋና መስሪያ ቤታቸው መረጃና ምስጢር እንዴት ለወያኔ ሊፈስለት ቻለ? ወያኔ ሲጠቃ ሳቡ ሽሹ ትእዛዝ ከየት ነው የሚመጣው? ትጥቅ ክልከላውና ጥይት ማጠሩስ ከየት የመጣ ነው? መቼም ህሊናው ላይ ያልተኛ በቀር በነ ባጫና ከሃዲ አማራዎች የጦር መሪነት የሚገኝ የረባ ድል በሚል አይታለልም። የፈረጠጠውስ ኮሎኔል በሩቅ ርቀት ጦር መሪነት ሲውገረገር ስንቱን አስጨርሶ የለ? ታሪክ በዚያው መልክ ባይሆንም ትደጋገማለችና ንቃተን የታጠቁት ሊረዱ ይችላሉ ሽፍን የሚመስለውን ሂደት። ሆኖም ግን ህዝባችን ይህን ያህል የእርስ በርስ ጭካኔ ያሳያል፣ ሕፃን አረጅ የሚያደርግ አውሬነት ይላበሳል ብሎ ማመኑ አዳጋች ቢሆን አያስገርመንም። የትግራይ ምሁሮችና ቄሶች ሳይቀሩ ጸረ ኢትዮጵያዊ ይሆናሉ ብሎ ማሰብም ያስጠቅቃል። እናት አገራቸውን ሲያወግዙና ሲረግሙ መስማቱ ያስገርማል። በተለይ ኢትዮጵያ በምቾት ያሳደገቻቸው ከባህር ወጣን የሚሉት እንኳ አፋ ነባሪ ነን እንጂ እናንተን አናውቅም ቢሉ መቼስ ማልጎደኒ የምንላቸው ናቸው። ከባህር ከወጡ ታዲያ ቀይ ባህርን ሳይሆን ከተሞቻችንን መሬታችንን ለመንጠቅና ለመገንጠል ምን ነው አቋመጡ? ከዚህ ሁሉ ባሻገር ግን ራሳችን እንደ ህዝብ ለምን፣ እንዴት፣ ወዴትና መሰል መሰረታዊ ጥያቄዎችን መመርመር ይገባናል። አሜሪካ በኢትዮጵያ ላይ ማዕቀብ ላደርግ ነው ስትል ወያኔም አገር ወዳዶችም ሊያጨበጭቡ ከተነሱ ነገር ዓለሙ ተበለሻሽቷል ማለት ነው። አሜሪካ እንኳን በማዕቀብ በቀጥታ ወረራም የረባ ውጤትና መፍትሄ እንደማታመጣ ደግሞ ያየነው ነው። ድግመት ጥንካሬም ከጓዳችን መፈለግና መፈረጅ ይኖርበታል። ኃላፊነትን ወደ ሰማይም ወደ አሜሪካም ለመለጋት መነሳት የሰነፍ ምሁሮች ድክመትን የሚያጋልጥ ነው። ለተዋከበ ህዝብ ሊፈቀድ ቢችልም ጭንቅ ብዙ ነገር ይወልዳልና ነገ ይሁን ተነገ ወዲያ ዘረኞች መግጠማቸው አይቀሬ ነው። ሸኔዎች ጥሪውን ተቀብለው አዲስ አበባ ገቡ እያሉን ነው። بچلما تنفيني ميلوتن بغلاج ليركبو نوالتنو چواي تبالو حزب زاري حصان اراج ارغوس تلتاي ازاون چفچافي هونوال اسكارين تمرو يقاتلال በበኩላችን ወሬ ገለባን ከሐቅ ከለየን ቆይተናል ከደርጎች ፋሽስታዊ አረመኔነት በኋላ ብጅታን አላስተናገድንም በድንጋይ ፈልጦ አፍርሶ በተኛበት ገዳይ ወያኔንም ካየን በኋላ ማንነታቸው ላይ ብጅታ ሊያዝንም አሜሪካን ገና በወጣትነታችን ጀምሮ ያወቅን ስለነበር ዛሬ ዘመን አልፎ ለከስ ብለን የምንገረምባቸው አልሆንም ማቀብ አሉ ሌላ ለጥቅማቸው የሚያደርጉት እንጂ ለኢትዮጵያ ደንታ ሰጥተው የሚያውቁ አይደሉም ኮሎኔሉም አጃቢዎቹም የአሜሪካ ቡችላዎች ናቸው ለጣሚው ኃይሉ ገሞራው አልሰማም ወሬ የቀመለ ይህ አባ ቆቡን ጣለ ብሎ ነበር ያባ ከህዝባዊ ትግል ፈርለቆ ሲንገዳገድ የሚታሰብም አይደል ሊከሽፉና ድርጅቱንም ባልሆነ ሀዲድ ሊያስገቡ የጣሩትን ትናንትም በፊትም ታግሎ ጉድጓድና የታሪክ ትቢያ ወርውሯቸዋል ዛሬም ርዝራዦች ይንፈራገጣሉ ግም ለግም አብርሃዝ ግም ነውና የትላንትም የትላንት ወዲያም ኳኳታሚዎች ሁሉ ተጠራርተው ኢሃባንን ሊሉ ቢሞክሩም ታሪካቸው ከሆነ የክህደት እድፍ ታጥበው ሊጸዱ የሚችሉ አልሆኑም ኢሃባም ከቃሉም ከእምነቱም ፈቅ ሳይል መቀጠሉ ደግሞ ሁሉም የሚያውቀው ነው ከካቲት 66 በፊትና ጀምሮ ያቀፍናቸው ክቡር ህዝባዊ መፈክሮች ቅንጣትም ምላሽ ስላጡ በእንክብል ወርሰን መቀጠሉ የገድ ሆኖብናል መንግስቱ ተባለ መለስ እንደቀጠሉብን ሁሉ ኮሎኔሉም የተለየ አይደለም የፖለቲካ ጋለሞታ አልፉሽ ቢባል ስህተት የለውም ይለፈልፋል ግን በተናገረ ቁጥር ራሱን ያጋልጣል ያዋርዳል ለኢትዮጵያም ይሆን የሚበጅ መሪ አይደለም ሊሆን እንኳን ፈልጎም ቢሆን ኖሮ ለማለት ነው ከመጀመሪያውም የቀዘዙን አለምክንያት አይደለም አገር አስተዳቢዎች ናቸው በቆራጥ ትግል ዘረኞችን ከነመንጋቸው እናፈገድ ድል ለኢትዮጵያ ህዝብ አገር አድን ትግል የረቡ መስከረም 12 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ንግግር ሲበዛ ያጠፋል ማረም ሲበዛ ያስተፋል። የዋልድባን ቋሪፍ በብዛት የበሉ የማረን መዘዝ ያውቁታል። ያልሞተና ያልተኛ ብዙ ይሰማል ነውና ቶሪና ፋው ኮሎኔል አፉን መረለቆ ሲለፈፍ ማድመጥ ተገደናል። በስቷልና ይመራል ቋቅ ያሰኛል እንደሚሉት ነው። አንዳንዶች ያወቁ መስሏቸው ኮሎኔሉን ተውትና በወያኔ ወይም አሜሪካ ላይ አተኩሩ ይላሉ። ወያኔም አሜሪካም የኢትዮጵያ ገዢ ነን ብለው በስልጣን አልተሰየሙም። በአገራችን ጉዳይ ጣልቃ ገብተው ዕጣ ፈንታችንን ሊወስኑ ቢጥሩም ስልጣን ይዞ ዋናው ወሳኝና መሪ ነኝ ያለው የገዢ ቡድን ድርጅት አለቃ ኮሎኔሉ ነው። ኳሱ ቆሻሻ ነው ግን ተንከባሎ የሚቆመው 4 ኪሎ ቤተ መንግስት ገብቻለሁ ሙሴ ነኝ ከሚለው ጋር ነው። ዋናው ተጠያቂ ኮሎኔሉ ነው። ዋናው ቀዳዳም ከሱ በላይ የለም። ስንጥቅ ምላሱን ሲዘረጋ የሚረጨው ማር ሳይሆን ቅርጽ አልባ ውልግድግድ ውሸቱና ቅጥፈቱን ብቻ ነው። ለሚያምኑት ሊታዘንላቸው ይገባል። የኮሎኔሉ ድርጅት ዘረኛ ነው። ዓላማቸው ህዝብን እርስ በርስ አፋሽተው በቀለቦቻቸው አማካይነት የዘረኛ በላይነትን አለበለዚያም ግንጠላን ማስፈን ነው። ኮሎኔሉ ከመጀመሪያው ኢትዮጵያን ለማታለል ፍጆታ ቢያነሳት ቢጠቃቀሳትም ልቡ ግን ሌላ መሆኑ ግልጽ ነበር። በሹመት ተወላጆችን አንስቶ ከተላላኪ እስከ ሚኒስቴርና ጀነራል በኦህዴድ ኦሮሞ ተወላጆች ተክቷል። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ተክተው ስንቶቹ ጀግኖች አንግበው የሞቱለትን ሰንደቅ ዓላማችንን ሲቀዱ ተባባሪ ሆኗል። ዛሬማ ለኢትዮጵያ ቆምን ተሰለፍ የሚሉት ሳይቀሩ ታሪካዊ ሰንደቃችንን ትተው የወያኔን ቡትቶ ሲያውለበልቡ ነው መታዘብ የተገደድነው። ከመጀመሪያው ጌዲዮን አፈናቀለ፣ ቡራዩን ቀጠለ፣ ህዝብን ንቆ አልነበርኩም አላየሁም አልሰማሁም ብሎ ተፈጠመ። ሰው ሲፈጅ ዛፍ ተከላ ተሰማራ፣ ሁሉን አዋቂ ነኝ ብሎ በውሸት አጥለቀለቀን። ምሁርና አገራዊ ያልናቸው ሳይቀሩ ቅኔ እንቀኝለት ይሸለምልን ብለው ቧረቁ። ኩንታል ሀፍረት ቅሌት በስፋት። በዘመነ ወያኔ ቅሌት መላበስ ጀምሮ የነበረው የምሁር ክፍል በተለይም በውጭ አገር ያለው ጭልጥ ብሎ ወደ ባንዳነትና በተጨባጭ ዘረኛ ደጋፊነት ገባ። ምርጫ ብለው ኮሎኔሉን አጅበው ኪሳራ እንደገቡ ህዝብ ሁሉ አይቷል። ኮሎኔሉም እንደ መለስ ዜናዊ ፍጹም ስልጣንን ከእጁ ሊወጣ ከቶም የማይፈልግ ግብዝ መሆኑን አረጋግጧል። እውነትም የኮሎኔሉ ውሸት ቅጥ ያጣ ነው። በተራ አነጋገር ኮሎኔሉ ዞሮበታል። ከቀን ቀን ውሳኔና ሂደት ላይ ነው ያለው። የተሰጡት አማካሪዎች ምክር አይሰማም ይላሉ። ሁሉን አውቃለሁ ባይ ነውና ፍጹም ስልጣንን አጤነትን ይመኛል። በከንቱ ውዳሴ ይመረቅናል። የቅጥፈት ጣቃው ከባድ ነው። ህዝብ ላይ ሲያራግፈውም አይቀፋውም። ተረኛ ነኝ ባይ አሳማ ሆዶች ኮሎኔሉን ከበውታል። የሰበሰባቸው ራሱ ነው። ኦሮሚያ ያለውን እውን አደርጋለሁ ብሎ ደፋ ቀና የሚለውም ዋናው ራሱ ነው። በህዝብ ላይ በአማራው ላይ ፍጅትን አቀነባባሪ ራሱ ነው። ጭምብሎችን አጥልቆ መገኘቱ ኃላፊነቱን አይደብቅለትም። ኦነግ ተባለ ኦነግ ሸኔ ወይም ብልጽግና ሁሉም ያገዛዙ ጭምብሎች ናቸው። ብአዴን ተባለ አዴፓ በአማራው ህዝብ ዘንድ ዘረኛው ኦህዴድን የሚወክል ኃይል ነው። የውስጥ አርበኛ ላገዛዙ። እስከዛሬም እነዚህ ግንጦች ከህዝብ ጎራ ሊወገዱ ባለመቻላቸው የአማራው ህዝብ ትግል ውሃ ቅዳ ውሃ መልሶ ነው ይገኛል። ግንጦቹን ሳያጸዳ ጭራቆቹን ገጥሞ ማቸነፍ የሚቻል አይደለም የተባለውን ገና አድማጭ ጆሮዎችን በስፋት አላገኙም። የአማራው ህዝብ ዋና ጠላቶች ዛሬም ከውስጥ ሆነው የህዝብን ትግል እያደናቀፉ ናቸው። የአገር መንግስት ነኝ ለማለት የሚዳዳው የኮሎኔሉ አገዛዝም ሁሉም እንደታዘበው ጸረ ወያኔውን ዘመቻ ሻጥር እየፈጸመበት ለወያኔም እየጠቀመ ነው። ሊጠፋ ያለውን ወያኔ ነፍስ የዘራበትና ለጠረጴዛ ውይይትም እጩ ያደረገው ኮሎኔሉ ነው። የአሜሪካ ፍላጎትና ሻጥር እንዳለ ሆኖ ፍላጎታቸውን እያሟላ ያለው ኮሎኔሉ ነው። አሜሪካ መስሎ ሊለፍፍ ቢቃጣውም ልቡ በዋሽንግተን መገዛቱ ለማንም የሚሰወር አይደለም ማለትም እንችላለን። የህዝባችን ጸረ ኢምፔሪያሊስት ትግል ይጠንክር፣ ዘረኝነት ላይ የጋራ ኢትዮጵያዊ ትግላችን ይጠንክር። ሰላሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ብላንድ አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን፣ ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ፣ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት፣ ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን በዘመነ ወያኔ ወደዚሁ የድህነት ክልል በአስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ ቀስተ ዳመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራስ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን ትርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጠኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸው ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀሽብር ጣም አላዘጋጃቸው ጎፈረን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተከፍከፈው ሀገር በቀላሉ ልትተካቸው አልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል ብዙዎች የጎፈር አለንጋ የአባትነት እንደነበረም ያስተዋሉት ዘግይተው የቀሽብሩን ገራፊዎች ንቅ ባህሪና ወሬነት ካዩ በኋላ ነበር ጎፈር ምን ቢጨክኑ ከጣታቸው ከእርማት አያልፍም በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ህዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ህይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ ካሊፎርኒያ ሶልሼክ አትለፉኝና ህይወት ማራኪ ሻይ ቤቶች ናቸው ዛሬ አብዛኛዎቹ የሉም ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል ከቀሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ተመረጠ ስልሳዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም መቃብር ቤቶች ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢህአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ ለትግሉ የሚያገለግሉ ቁሳቁሶችን የሚበተኑ ወረቀቶች መቀባበያ መሰወሪያ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢለአማ ስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው መርካቶ አካባቢ የሚገኙት ሰላም ነጭ ወንበር አሰብ መሐመድ ሳላ መቻል ዋንዛ እጸገነት ልደትና ሌሎችም ካፌቴራዎች የሚጠቀሱ ምሳሌዎች ናቸው ከዚህ በተለየ መልኩ ደግሞ ካብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና የሸራተራ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻይ ቤቶች ነበሩ ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቅበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻይ ቤቶች ናቸው ሆኖም ግን
አገረከፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በወድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከመታሰብ ደርሶ የነበረው ቦዘኔያዊ ንዑስ ባህል ባንድ አዳር አፋፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስ አብዛኛዎቹ የእነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ለጊዜው ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀሽብር የግድያ ክብረወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። ዲሶ ስማቸው የሚወሳው ጥይቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቀድመ ቀይ ሽብር ዘመን በዚህ ጽፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ቤታቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩ ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠል የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በዚህ ብልት ውስጥ አልሙት ይተረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩ በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው ቢባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ 6 ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሐዋሊን በመግዛት የደርግ ገራፊና ተቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጦር የሀፓ የፍጅት ዘመቻ በመምራት ለበርካታ የሀፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ተከፍተኛ ስድስት እስረኛ አብዛኛው በያፓ አባልነት ደጋፊነት የተያዘ ይሆን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርጉስ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። ጋጣሚ ካንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይወቅ አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥጦ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ፈርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነብዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በኢህአፓም ከስቃዩና መጽዋትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመፅ መብትና ሰብዕናው የተከበረ ግፉ ህዝብ ነፃነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ስማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ አስር ሊቀመንበር የነበረውና በአንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስታውሰው ጋር ጥቅምት ህዳር 70 ዓመተ ምህረት ተገድለው ሬሳቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ፣ ክንፈ ደምሴ፣ ጌታቸው ከበደ፣ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት በአንድ ምሽት ተገድለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬም በየካቲት 1970 ዓ.ም ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞት አይፈሪዎቹ እነንቁ ደበበ፣ ዮሴፍ በሪ፣ ፍስሐ አርጎሻ፣ ፈለቀ ዓለሙ፣ ዘርዬ ጎሳዬ፣ ደበላ አረጋዊን፣ አበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቹ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሶ ከወደቁት ጋር የተሰዋች። ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቹ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ። ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማደቦች ጋር በአደባባይ ተፋልሞ መስዋዕታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን አንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታፈሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተደርጓል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ተጣጥሮ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰውበት የተረፉትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚሁ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጠዋት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የእሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እንደኔ ይህን እድል የማያገኙ የድሃ ቤተሰብ ልጆችስ ምን ይሆኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሀሳባቸውን እንደማይቀበለው የገለጸላቸው። ሻሪያ ይሄን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጥቶ እየተበቀው ከመከተሉት ካናት ባንዱ ከመገደሉት የድርጅቱ አባላት ዋንኛው እንደሆነ በሚገባ ያወቀው እንጂ እደን ይሆናል የሚል ቅንጣትን ተስፋ ይዟል ነበር። ይበተጨማሪ ሰኛው የሜዲን ባል እንዲያከብር ታዝዞ በዚህ ምክንያት ተበቀው ላላ ብሎት ለነበር ተሻለን ለምን ሾልተ ባጠር ዘላ አጣመልት የሚል ጥያቄ ባቀርብለት በኔ ተነሳ ሌላው ሰኛ ጉዳት እንዲደርስበት አልፈልግም ብሎ አሳቡን ሳይቀበለው ቀርቷል። በርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አፋልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከለታት ባንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሀብታይ ተመለመሉ ናቸው። ስለሆነም ዜናው በዛው ቀጥፋት ለጓዶቹ እንደሚደርስ በማመን የከፈተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፈተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አባሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አስተባብረው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳስታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማስተቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። ለብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋዬና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢሃፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢሃፓ አባላት ልምድና ታሪክ ነው። ተሻለ ጸጋይና ሌሎችም የሃፓ ባላት የተሰውት አንዳንዶች እንደሚከባጥሩት ሞት ናፍቋቸውና ለህይወት ግዳቸው ሳይሆን ትግሉ መስዋዕትነትን ግዲል ስለነበረ ብቻ ነው። ወነተኛ ትግል ደግሞ መስዋዕት አልባ ለመሆኑ በግንቦት 97 ዓመተ ምህረት ምርጫ ወያኔ የተገበረው የነሽብሬና እስከዛሬም የምስር ግድያው ያላበቃው በሽዎች የሚቆጠሩ ሰማታት ደም ማረጋገጫ ነው። የአባባላት ህይወትን ማፍቀርና አምባገነን ፍራትን ለመቀየር የሚከፈል መስዋዕትነትን መድፈር ተጣራሪ እስቴቶች አይደሉም። ይልቁንም አምባገነን ፍራቶችን ለማፈገር የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን አቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶችን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክብር ህሊና ዛሬ በሚያሳዝንና በሚያስተነቅጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን። ለዘለዓለሙም ባለውለታዎቻችን ናቸው።
ግንባርክና ታየው ግንባርክና ታየው ግንባርክና ታየው ግንባርክና ታየው ግንባርክና ታየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትህ በቅርብ ያስከው ያገልክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክና ታየው። Gumbachin, I saw you.